ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ጥቅምት 22 ቀን 2016 ዓመተ ምህረት ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገሱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሐሙስ ጥቅምት 22 ቀን 1430 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል። እስከ መቼ
ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሐተታ ከዚያም የጥቅምት ወር 2016 ዓመተ ምህረት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓርሳን ዴሞክራሲያን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ በትግራይ ለሁለት ዓመታት በተካሄደው ግጭት ፌስቡክ ለተከሰተው ሁከት ሚና ተጫውቷል ሲል የሰብአዊ መብት ተሟጋች ቡድን አምነስቲ ኢንተርናሽናል ማክሰኞ ባወጣው መግለጫ ኮንኗል። በትግራይ ማህበረሰብ ላይ ያነጣጠሩ ጎጂ ንግግሮች መስፋፋታቸውን በከፍተኛ ሁኔታ መጨመራቸውን የመድረኩ የይዘት ልከኛ ስርዓቶችም ለእንደዚህ አይነቱ ተገቢው ምላሽ መስጠት አልቻሉም ሲል አምነስቲ አመልክቷል። አምነስቲ ህወሓት በገንዘብ ቀጥሮ በመላው ዓለም ስለሚያሰራቸው የኢትዮጵያን ህዝብ እርስ በርስ ያናክሱ የነበሩ ካድሬዎች ምንም ብሎ አያውቅም። የኦሮሞ አክራሪዎች በአማራው ላይ የሚያደርሱትን ሰቆቃ ለመዘገብም ጊዜ የለውም። ከዚህ ቀደም አክራሪው ባለሜንጫ በፌስቡክ ገጹ አማራና ክርስቲያንን በሜንጫ እያለ ሲያጓራ አምነስቲም ሆነ ሌሎች የሰብአዊ መብት ተቋማት ዝምታን መርጠው እንደነበር የቅርብ ጊዜ ትዝታ ነው። ለመምህራን መብት በዶክተር ታዬ ወልደ ሰማያት ይመራ የነበረውን የኢትዮጵያ መምህራን ማህበርን ከወያኔ ኢህአዴግ ጋር አብሮ ያፈረሰው ተለጣፊው ማህበር ለመምህራን መብት ከመቆም ይልቅ ለጸረ ህዝቡ አገዛዝ አገልግሎት በመስጠት ላይ ይገኛል። ይህ የመምህራንና የህዝብ ጸር የሆነው ተለጣፊ ማህበር ሰሞኑን በጅጅጋ ከተማ የመምህራን ጉባኤ በማካሄድ ላይ ይገኛል። በዚህ ስብሰባ ላይ መምህራን የተለያዩ ጥያቄዎችንና ብሶታቸውን አንስተዋል። ለምሳሌ ለበርካታ ወራት ደሞዝ እንደማይከፈላቸውና እንዲሁም ለበርካታ ወራት ግማሽ ደሞዝ ብቻ እንደሚከፈላቸው፣ ከክልሎች የሚላከውን የመምህራን በጀት በየወረዳው ላሉት መምህራን እንደማይላክ፣ የመምህራን ደሞዝ ለማዳበሪያና ለምርጥ ዘር ክፍያዎች እንዲሁም የበጀት ማሟያ እንደሚውል፣ ኑሮ ውድነት ከፍተኛ ደረጃ በደረሰበትና የእቃዎች ዋጋ በየቀኑ በሚጨምርበት በአሁኑ ወቅት ከመምህራን ደሞዝ 60% የተለያዩ አስተማማኝነት የሌላቸው ጉዳዮች እንደሚቆረጥ፣ ከአፋር ተፈናቅለው ወደ ትግራይ የሄዱ 500 መምህራን እንዲመለሱም ተጠይቋል። በአጠቃላይም ለመምህራን ደሞዝ እንደማይከፈላቸው፣ የእድገት ጭማሪና የሙያ ማሻሻያ እንደማይሰጣቸው በስብሰባው ላይ ተነስተዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ጠበቃና በኒውዮርክ የተባበሩት መንግስታት ከፍተኛ ኮሚሽነር የነበሩት ክሬግ ሞክቪበር እስካሁን የሰሩበት ድርጅት በተባበሩት መንግስታት በተለይ ከበፍልስጤም እየደረሰ ያለውን የህዝብ እልቂት ጄኖሳይድ እያየ ለማስቆም አለመቻሉ እንዳንድ ተቋም ኃይል አልባ መሆኑን በመመልከቴ የሥራ ማልቀቂያ እንዳስገባ ምክንያት ሆኖኛል ብለው ስልጣናቸውን ለቀዋል። ሞኪቨር ሲያብራሩም አሁን በፍልስጤማውያን ላይ እየተካሄደ ያለው ጅምላ ርሸና በእስራኤላውያን ሰፋሪዎች ለአስርተ ዓመታት አረብ ጠል በሆነ እንቅስቃሴ የታጀበ ነው ብለዋል። ከተለውም ራባውያን የሰባዊ መብት መባሉንም ቢያውቁ ጉዳዩን ከማረቅ ይልቅ የእስራኤል መንግስት አባባሪና የጄኔቫ ስምምነትን አፍራሽ ወደ ሆነ ስምሪታቸው ማዘንባላቸውን ገልጸዋል። እስራኤል የስደተኞች ካምፕ መምታቷ ሲታወቅ የእስራኤል ጦር ቃል አቀባይ የሐማስ ዋና መሪን ለመምታት ባደረግነው ጥቃት ፍልስጤማውያን ሰላማዊ ሰዎች ተገድለዋል ብሏል። ለዛሬ ያለን ዜና በዚሁ ይጠቃልላል።
ደስታ ፈለቀ ለክልብቻ በጅምር ቀረንጂ ውጥኑ ምኞቴ መልካም ፍሬ ሚዘት ንጹህ ዘራክለን ባገኘነው ፍሬ በፍቅር ሕይወት ለመኖር ነበረ የኔ ፍላጎት። መቼ ደስታ ፈለቅ ለግልደጃ በጅምር ቀረንጅ ውጭኑ ምኞቴ። መቼ ደስታ ፈለቅ ለግልደጃ በጅምር ቀረንጅ ውጤው ምኞቴ። ሰው መሆኑ ቀርቶ ለሰዎች መሰላል ሁሉም እንደ ሥራው እንዳቁ እንዲሻሻል በሰዎች መካከል እንዳይኖር ልዩነት ባይገባሽ ነው እንጂ ነበር የኔ ምኞት።
ግፍ ባገር ሲሞላ እርስ በርስ ያባላ። በኢትዮጵያ ግፍ ሞልቶ ተትረፍርፎ ፈሷል። 27 ዓመታት በላይ የሰሩበት የእርስ በርስ ጥላቻና ግድያ አንዲትም ፍሬ አላፈራም ማለት አይቻልም። ሆዳምና ድርባዩ ፈልቶ ባለበት በተለይም የረጅም ጊዜ ከፋፍለህ ቦጫጭ ቀግዛ መርህ በሥራ ሲውል ውጤቱ በጣም አስከፊ ነው። ወያኔ በብሔረተኝነት መርዙ የትግራይን ሕዝብ ከኢትዮጵያ ሊያፈራቅቅ ሳይታክት የሠራ ሲሆን ቀሪውንም ሕዝብ በአማራውና በኢትዮጵያ ጽንሰ ሐሳብና ታሪክ ላይ ለማስነሳት እርስ በርስ ጥላቻንም ለማስፋፋት ብዙ ጥሯል። በመሆኑም ዛሬ ኢትዮጵያ አንድነቷ ለአደጋ የተጋለጠ፣ ሕዝቧ በብሔረሰብ የተከፋፈለ፣ ሃይማኖትንም መሠረት ሊያደርጉ ሞክረው ባይሳካላቸውም ችግሩ የለም ማለትም አይቻልም። ሕልውናዋ እንደ ሀገር ፈተና ላይ ያለ ሆናለች። የዱር አራዊትን ታሪክ አዳኞች እስከ ጻፉት ድረስ ሐቁ አይታወቅም ተብሏል። በኢትዮጵያ ታሪክ ተራኪዎች፣ ምስክሮች ነን ባዮች በብዙ መቶ ገጾች ደረጃ ከታቢዎች ከፈሉ ትንሽ ጊዜ አልፏል። ስለ አገር ታሪክ ሆነ ስለ ኢሃፓ የሚጻፈው በስቶ ሲመረመር ግን ውሸት ክምር ከመሆን ማለፍ አልቻለም። አሁን በሰሞኑ እንኳ የኢሃፓ ታሪክ ተብሎ በዩቲዩብ ድረገጽ ላይ ጸሐፊው የሚያነበው ልቦለድ 8ኛ ክፍል ደርሷል። የደራሲያን መብት ሳይከበር የፈለገው እንደፈለገው ተርጉሞ ለሽያጭ እንደሚያቀርበው ሁሉ ታሪክ ተረኩ ብለው አይናውጣ ውሸትን ሲያቀርቡ፣ አኖሌን ሲያንበለብሉ፣ ያልሞተን ሲገድሉ፣ የገደሉትን ሲያስነሱ፣ ጨቋኞችን በሐሰት ትረካ ሲያወድሱ፣ ቶሽ የሚላቸው ከሶ የሚያስቀጣቸው ታሪክን በሐቁ የሚያስከብርና የሚንከባከብ የለም። ዝብርቅርቅ ሰፍኗል። ጥራዝነት ተቆጩ ብልህና ዋቂ ተብለዋል። ቀን ተሌት ልፈፋው ያቸከን አልቆም ያለን ኮሎኔል ዝምታውን ሰበረ። ዓለምም እጹብ ድንቅ ብሎ ተገረመ ይባልለታል። ታሪክን የሚያውቁት ደግሞ በየምክንያታቸው መቆጠቡን መርጠው ይገኛሉ ማለትን እንችላለን። አገዛዞቹ ደግሞ ከደርግ እስከ ወያኔ ህዝብ ስለ አገሩ ሆነ ስለ ተጨባጭ ሁኔታ የማወቅ መብቱን ነፍገው ቁም ነገሩን ምስጢር አድርገው ጨለማ ከተውታል። ወላጆች ለጦርነት የተወሰዱባቸው ልጆች ይኑሩ ይሙቱ አይነገራቸውም። ጦረታ ካሳ አይከፈልም። ወያኔ በዚያም ኮሎኔሉ ከሻቢያ ጋር ተደራድረው የሚያደርሱት ስምምነት ከህዝብ ምስጢር ድብቆ ነው አለ። በቅርቡ ተካሄደ በተባለው ድርድርና ስምምነት ለምሳሌ አገዛዙ ለወያኔ የዘረፈውን መሬት እንዳጸደቀለት ለህዝብ አልተገለጸም። የህዝብ ንብረት ተብለው ቆይተው በገዢዎች ጥቅም ይዋሉት ለግል ባለሀብቶች ሲቸበቸቡ ሂደቱም በስንትም እንዴትም ለህዝብ ግልጽ አይሆንም። የሀገራችን ወርቅ በምን ክፍያና ስምምነት ላላሙዲ ተሸጠ? አዜብ ጎላስ እንዴት የትርፉ ተካፋይ ሆነች? ይህቅርና የመለስ ሞት ራሱ ምክንያቱ እስከዛሬ ሊደበቅ መሞከሩ ይታወቃል። ህዝብ ስለ ሀገሩ የማወቅ መብቱን ቀምተውታል። ለዋሾች መድረክ ግን ለቀውላቸው መደናገር ሰፍኗል። ህዝብ ማወቅ ያለበትን እንዳያውቅ ታግዷል። ይህ ነው ዴሞክራሲ። ሹምሽር አድራጊዎቹ እነሱ ከላይ ያሉት ብቻ ናቸው። ህዝቡን የፈጁት እነ ሽፈራው ሽጉጤ ሲሾሙ ማጠየቂያ ለማቅረብም አይገደዱም። ኮሎኔሉ አዲስ ቤተ መንግስት በብዙ ሚሊዮን ብር ሊያሰራ፣ ለአዲስ የኦሮሞ ከበርቴ መደብ መፈጠር አገር ሲዘርፍና ሲያዘርፍ፣ የሃይማኖቱን መስፋፋት ሲያሰፍ አበክሮ ሲሰራ በቀር ከዛፍ ተከላ ውጭ ለአገር የሚጠቅም ተግባር ላይ መቼም ሲሰማራ ለማየት አልቻልንም። መጠየቅም ጸረ ሰላም አስብሎ ያሳስራል፣ ያስገዛል፣ ወይም ባልታወቁ ሰዎች በሚለው አባባል ያስገድላል። የሽግግር መንግስት ምስረታ የህዝብ ዋና ጥያቄ መሆኑ እየታወቀ ለሀገር ቀውስ መፍትሄ ሊሆን እንደሚችል ምንም የሚያከራክር ሳይሆን ህዝብ በነጻና ፍትሃዊ ምርጫ ለስልጣን ያላበቃቸው ጥቂቶች ይህን ምስረታ እርማችን ብለው መቆማቸውና ማገዳቸው በምን ሂሳብ በማን ፈቃድ ቢባል መልስ ሊሰጡ ዝግጁ አልሆኑም። አድርባይነት በደም ስራቸው የሚፈስ ከሃዲዎችና ማፈሪያዎች በክፍያ ተኮልኩለው ነፍሰ ገዳዩን ጲላጦስ፣ ዘረኛውን ኢትዮጵያዊ፣ ፋሽስቱን ዴሞክራሲያዊ ሲያደርጉ ሲዳክሩ መታዘቡ ሳንወድ ዕጣ ክፍላችን ሆኖ ይገኛል። ለህዝብ ፍርድ መቅረብ ያለባቸው ወንጀለኞችና ሽብርተኞች የህዝብን ታሪክ አጣሞ ተራኪ መጽሐፍ አሳታሚ ሐቁ ይህ ነው ባይ ተጠቃሽ የቃለ መጠይቆች ክብር እንግዳ አንቱ ተባይ ሆነውብናል። ድሃው ሲፈናቀል ድሃውን ሲበድሉ ሲበዘብዙ ለቆዩት የዘረፉት ንብረት ይመለስላቸዋል። ሕፃን፣ ካህናት፣ እርጉዝ፣ አዛውንት በገፍ ይታረዳሉ። የሚከሰስ የሚቀጣ የለም። መንግስት የለም። ምንም እንኳ ወንጀለኞቹና ተባባሪዎቹ አለ ሊሉን ቢቃጡም ሸንጎ ፓርላማ ያው መሰል ከመሰሉ ቧ የሚልበት በረት ነው። አወኩባይ ኮሎኔሎች በችሎታ በእድሜ ሳይቀር የሚበልጧቸውን የሚሰድቡበት፣ የሚያዋርዱበት፣ ጀዝባ የሚሉበት የባለ ግፌዎች መድረክ አዳራሽ ነው። ቀድሞ ያሸተውን ወፍ ይበላዋል፣ ቀድሞ የተናገረውን ሰው ይጠላዋል ሆኖ እንጂ ኢህአፓ ከቀድሞም ገና ብልጭ ሲል ድርግምን ይዘው መጥተዋልና ዜጋ ይጠንቀቅ ከማለት ተቆጥቦ አያውቅም። ውግዘቱም አልቀረለትም። ፈሪሳውያን ማለትም ምሁር ተብዬ ባንዳዎች ይወገር፣ ይሰቀል፣ ትውልድ ይፍረድበትም ብለውታል። ገፈት ቀማሹም ዜጋ በጊዜ ነቅቶ የከሲዎቹን ሴራ አክሽፎ አንድነቱን አጠንክሮ አገሩን በሚገባ ሊጠብቅ አልቻለም። ጊዜያችን እድላችን ሆኖም በዓለም ደረጃ ፍትህ አልሰፈነም። አንጻራዊ ልዩነት ቢኖርም ህዝባዊ ዴሞክራሲ የሰፈነበትን ቦታ መጥቀስ አልተቻለም። ዘረኛና ፋሽስት አገዛዞች ባሽተዋል፣ ፈልተዋል፣ ተወዝፈውብናል። ኢፍትሃዊ ጦርነቶች ዓለምን እያመሱ መሆናቸውን አይናችንን ከፍተን ማየት መገንዘብ ማጤንም አለብን። የአገራችንም የዓለምም ሁኔታ ደፈራርሷል። ካልጠራና መፍቴ ካልተገኘ ንጹህ መጠጣት ለሰው የሚገባ ኑሮ ለመኖር አይቻልም። የሽግግር መንግስት ይመስረት ዲሞክራሲ ስፈን ብለን ለ50 ዓመት ሙሉ የተዋደቅነው አለምክንያት አይደለም። ትግላችን ይቀጥል። በጋራ ትግል ኢትዮጵያን ከጥፋት እናድን። ዘረኞቹ ደሙ ሆዳደሮችና አገር ሻጮች ድራሻቸው ይጥፋ።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን።
ቁጥር 49 ቁጥር 1 ጥቅምት 2016 ዓመተ ምህረት ዘረኛና አምባገነን አገዛዝን አስወግደን በሽግግር ሂደት ዴሞክራሲያዊ ስርዓትን እንመስርት። ባለፉት ጥቂት ወራት በአማራው አካባቢ በፋኖ ኃይላትና በአገዛዙ ወታደሮች መካከል በመካሄድ ላይ ያለው ጦርነት እየተስፋፋና እየተጠናከረ ሄዷል። በተወሰኑ ገጠርማ አካባቢዎች የተጀመረው ይህ ትጥቃዊ ትግል ዛሬ ከተሞችን ጨምሮ መላውን የአማራ አካባቢ ያደረሰ መሆኑ በጋድ እየታየ ነው። በተደረጉት ጦርነቶች የፋኖ ኃይላት ድል እየቀናቸው በርካታ የአገዛዙን ወታደሮች ከመማረካቸውም በላይ ሙትና ቁስለኛ ማድረጋቸው እንዲሁም በመሳሪያና በተተኳሽ ምርኮች የበለጠ ራሳቸውን አጠናክረውና አደረጃጅተው ትግሉን በቁርጠኝነት መቀጠላቸው ከያካባቢዎቹ በሚደርሱ ተጨባጭ መረጃዎችና ከአገዛዙ አካባቢ በሚሰጡ የይፋም ሆነ የምስጢር መግለጫዎች በየጊዜው ሲገለጽ ቆይቷል። በሁለት ወራት ጊዜ ውስጥ የፋኖን ኃይል ድባቅ መጥቼ በቁጥጥር አውላለሁ ብሎ በትዕቢት አዋጅ አስነግሮ የነበረው ያብይ አህመድ አምባገነን አገዛዝ በተደረጉት ጦርነቶች ሁሉ እየተሸነፈ በቅጽበታዊ ደፈጣ እየተጠቃ በርካታ ወታደሮች እየተማረኩና ሙትና ቁስለኛ እየሆኑ በመሄዳቸው አገዛዙ በቀላሉ ትጥቃቸውን ይፈታሉ ብሎ አንኳስ የገመታቸው ፋኖች ከአገዛዙ ወታደሮች ጋር በሚያካሂዱት ጦርነቶች ይበልጥ እየታጠቁና ወታደራዊ ቁመናቸውን እያጠናከሩ ሄደዋል። ወገን ላይ ጦርነት ከፍቶ ጥቃት ማካሄድ ከዓላማውና ከእምነቱ ውጪ መሆኑን የተረዳው ያገዛዙ ወታደርም በብዛት እየከዳ ፋኖን እየተቀላቀለ አለም ትጥቁን አስረክቦ ወደ ትውልድ ቦታው እየሄደ መሆኑን በይፋ እየታየ ነው። ጦርነቱ ከተጀመረ 6ኛውን ወር ያስቆጠረ ሲሆን የፋኖ ኃይል የአስቸኳይ አዋጅ ጋጋታ የመሳሪያ ጥራትና የሰራዊት ብዛት ሳይበግረው ከመቼውም ጊዜ በላይ ኃይሉን አደረጃጅቶና አጠናክሮ እየታገለ ነው። በተሰበጣጠረ መንገድ በየቦታው የተጀመረው የፋኖ እንቅስቃሴ እስከ አፍንጫው የታጠቀውን ያገዛዙን ጦር ሊቋቋምና በተቆናጸፋቸው ድሎች ራሱን አስተጣጥቆ ሊጠናከር የቻለው የአማራው ህዝብ ብሶት የራሱን በመሆኑና ህዝቡም ሙሉ ድጋፉን ስለሰጠው ነው። የወያኔ ቡድን ስልጣን ከያዘ ጀምሮ በነበሩት 30 አመታት ውስጥ በስልጣን ላይ የነበሩትና ሌሎች ጽንፈኛ ብሔረተኞች አማራውን ኢላማ ያደረጉ የተለያዩ ጥቃቶች ሲያካሂዱ ቆይተዋል። በቀደሙ ዘመናት የነበሩ ገዢዎች የፈጸሟቸውን አስከፊ ተግባራት ሁሉ አማራው የፈጸማቸው ወንጀሎች አድርገው ዘረኛነትን የሚያራምዱ ጠባብ ብሔረተኞች አማራውን በጅምላ እንደ ጠላት ሲያወግዙት ኖረዋል። ባርባጉጉ በበደሌ በአርሲና በሌሎች ቦታዎች ዜጎች በአማራነታቸው ብቻ እንደ ከበስት ታርደው ወደ ጉድጓድ ተጥለዋል። ከቤት ንብረታቸው ተፈናቅለዋል። ሀብት ንብረታቸው ተዘርፎ ኑሯቸውን በዱር ለማድረግ ተገደዋል። የአማራ ግዛቶች የነበሩት ወልቃይት ጠገዴ፣ ጠለምትና ራያ በወያኔ ኃይል ተነጥቀዋል። ከአማራም ሆነ ከሌሎች ብሔሮች አማራን የሚጠሉ የወያኔ ሹማምንትና ካድሬዎች በገዥነት በመሰየም አማራውን አሰቃይተውታል፣ ዘርፈውታል፣ አድህይተውታል። ዘረኛውና አምባገነኑ በአብይ አህመድ የሚመራው የኦሮሚያ ብልጽግና ቡድን ወደ ስልጣን ከመጣ በኋላ በአማራው ላይ የነበረው በደልና ስቃይ በብዙ እጅ እየጨመረና እየተባባሰ መጣ እንጂ ሲወገድ ወይም ሲቀንስ አልታየም። በኦሮሚያ፣ በቤንሻንጉል፣ በአዲስ አበባና በአዲስ አበባ ዙሪያ እንዲሁም በሌሎች ቦታዎች የአማራው ተወላጅ በማንነቱ እየተለየ ባገዛዙና በሌሎች ጽንፈኛ ኃይላት በደረሰበት ጥቃት ብዙዎች በአሰቃቂ ሁኔታ ተገድለዋል፣ አካለ ስንኩላን ሆነዋል። ከጥቃቱ ሕይወታቸው የተረፈው ከብቶቻቸውና ሌሎች ንብረቶቻቸው ተዘርፈው ተቃጥለው ከአካባቢው እንዲሰደዱ ተገደዋል። ከአማራው አካባቢ ወደ አዲስ አበባ የሚመጡ የአማራ ተወላጆች በየጊዜው እየታገዱ ወደ መጡበት እንዲመለሱ ሲገደዱ፣ በየመንገዱ የሚታፈኑና የሚገደሉ እንዲሁም ነጻነታቸውን ለማግኘት በሚሊዮን የሚቆጠር ገንዘብ የሚጠየቅባቸው ታፋኞች በርካታ ናቸው። ለረጅም ዓመታት በየጊዜው በአማራው ላይ ሲደርስ የነበረው በደል አልበቃ ብሎ አማራው ከወያኔ ጋር በመዋደቅ በከፍተኛ መስዋዕትነት ያስመለሳቸውን ግዛቶቹን ወልቃይት ጠገዴን፣ ጠለምትንና ራያን እንደገና ለወያኔ ለማስረከብ ዘረኛው አገዛዝ የአማራው ልዩ ኃይልን ለመበተንና ፋኖንና የአማራውን ሕዝብ ትጥቅ ለማስፈታት የወሰነው ውሳኔና ያደረገው እንቅስቃሴ መላውን የአማራ ሕዝብ አስቆጥቶ በከፍተኛ ገለጻ አንቀሳቅሶታል። ስለሆነም በየቦታው አሻፈረኝ በቃኝ በማለት የተለኮሱት የእንቢተኝነት የፋኖ ትጥቃዊ እንቅስቃሴዎች በተጀመሩ ባጭር ጊዜ ውስጥ መላውን የአማራውን ግዛት ሲያዳርሱ የቻሉትና ከአገዛዙ ወታደር ጋር በተካሄዱ ጦርነቶች ድል በድል እየተጎናጸፉ ተጠናክረው የቀጠሉት የሕዝቡን ብሶት መሰረት በማድረጋቸውና ከሕዝቡ ሙሉ በሙሉ ድጋፍ በማግኘታቸው መሆኑ የሚያከራክር አይደለም። ከላይ እንደተጠቀሰው ከስድስት ወራት ለበለጠ ጊዜ አማራው በሚኖርበት የተለያዩ ቦታዎች በአገዛዙ ወታደሮችና በተደራጁ የፋኖ አባላት መካከል በተደረጉ ጦርነቶች ሁሉ ሙሉ በሙሉ በሚባል ደረጃ ፋኖች ድል ሲቀዳቸው፣ በየጦርነቱ ሽንፈት የገጠማቸው ያገዛዙ ወታደሮች በብዛት መገደላቸው፣ መቁሰላቸውና ሌሎች ቁጥራቸው ቀላል ያልሆነም ከነትጥቃቸው መማረካቸው ይታወቃል። ከዚህ አደጋ ያመለጡም ወደ መጡበት አፈግፍገዋል። ይሁን እንጂ ሽንፈት ያጋጠማቸው የተወሰኑ የዘረኛው አገዛዝ ወታደሮች ለመስማት የሚዘገንኑና በዓለም አቀፍ ደረጃ በጦር ወንጀለኝነት የሚፈረጁ አረመኔያዊ ድርጊቶችን በአማራው ላይ ፈጽመዋል። ዝርዝሮቹ በርካታ ቢሆኑም አንዳንዶቹን ጠቅሶ ማለፍ ለግንዛቤ ይረዳል። በፍኖተ ሰላም፣ በደንበጫ፣ በሰሜን ሸዋ፣ በረህትና በሌሎች ቦታዎች ሕፃናትና በእድሜ የገፉ አዛውንቶች ሳይቀሩ በርካታ ንጹሃን በድሮን ጥቃት ተጨፍጭፈዋል። በተለያዩ የአማራ አካባቢዎች ብቻ እስካሁን ድረስ ከሀያ በላይ የድሮን ጥቃት እንደተፈጸመ በተጨባጭ ተረጋግጧል። በሌሎች ቦታዎችም በከባድ መሳሪያ በርካታ ዜጎች በመኖሪያ ቤታቸው ውስጥ ሆነው ሳይቀር ሕይወታቸውን አጥተዋል። የአካል ጉዳት ደርሶባቸዋል። ቤታቸውና ሌሎች ንብረታቸው ወድሟል። በየቦታው ምንም ውስጥ የሌሉ በርካታ ወጣቶች ፋኖች ናችሁ፣ ለፋኖ ምስጢር ታቀብላላችሁ፣ ፋኖን ተረዳላችሁ ወዘተ በሚሉ ምክንያቶች ታስረዋል ተደብድበዋል በአደባባይ በጅምላ ተረሽነዋል በድብቅ ተገርለውና አስከሬናቸው በቆሻሻ ውስጥ ተጥሎ በጅብና ባሞራ ተበልቷል በፋኖ አባላት የቅርብ ቤተሰቦችና የቅርብ ዘመዶች ላይ እስር እንግልትና የግድያ እርምጃ ተወስዷል በታዳጊ ህፃናትና በእድሜ በገፉ አሮጊቶች ላይ በቡድን ጭምር ያስገድዶ መድፈር ወንጀል ተፈጽሟል ለአቅማዳም ያልደረሱ ወንዶችም ብልታቸው ተሰልቧል ቄሶች መነኩሴዎች የቆሎ ተማሪዎች አይነ ስውራን ሳይቀሩ ተገድለዋል በአማራ አካባቢ የሚገኙ ሐኪሞችና ነርሶች እንዲሁም ሌሎች የጤና ባለሙያዎች የፋኖ አባላትን ታክማላችሁ ለፋኖ እርዳታ ተሰጣላችሁ በሚል ተደብድበዋል ታፍነው ተወስደው ተገድለዋል ከአዲስ አበባና ከሌሎች ቦታዎች ያለመከሰስ መብት ያላቸውን የምክር ቤት አባላትን ጨምሮ በአማራው ላይ እየደረሰ ያለውን ግፍ በመጥቀስ ድምጻቸውን ሲያሰሙ የነበሩ ጋዜጠኞች መምህራን የፖለቲካ ድርጅቶች አባላትና ሌሎች ታጋዮች ከቤታቸው ሆነ ከነበሩበት ቦታ ተገደው ተወስደዋል ተደብድበዋል በአሁኑ ወቅትም ለወራት ፍርድ ቤት ሳይቀርቡ በማጎሪያ ቦታዎች እየተሰቃዩ ይገኛሉ የአርሶ አደሮች አዝመራና ከብት ወድሟል የባለ ሀብቶች ንብረቶች ተዘርፈዋል በባንክ ያለው ገንዘባቸውም እንዳይንቀሳቀስ ተደርጓል ባለፉት 6 ወራት በአማራው አካባቢ ሆነ በሌሎች ቦታዎች በአማራው ላይ የደረሱት እጅግ የሚዘገንኑና ከሰብአዊነት ውጪ የሆኑ ግፎች በጣም በርካታ ስለሆኑ ሁሉንም እዚህ መዘርዘር አስቸጋሪ ቢሆንም ከላይ የተጠቀስናቸው ያገዛዙን አረመኔነት ባህሪ በአጠቃላይ መልኩም ቢሆን ያሳያል ብለን እናምናለን ዘረኛውና አምባገነኑ አብይ አህመድ በትረስልጣኑ ከጨበጠ ከመጋቢት 2010 ዓ.ም ጀምሮ ስቃይና መከራ የደረሰበት አማራው ብቻ ሳይሆን የሁሉም ብሔርና ብሔረሰብ አባላት መሆናቸውን በርግጠኝነት መናገር የሚቻል ከመሆኑም በላይ መላገሪቱም ከቀውስ ወደ ቀውስ እየተሸጋገረች ሄዳ በአሁን ወቅት ለእድገቷ ሆነ ለህልውናዋ አደገኛ የሆነ ሁኔታ ውስጥ ትገኛለች ቢባል ከእውነት ይራቅ አይደለም በወያኔ ቡድን ጥቃት የተጀመረው የሰሜኑ ጦርነት በሚሊዮን የሚቆጠሩ ዜጎችን የቀጠፈና ለብዙ አመታት የተገነቡ የህዝብ ንብረት ያወደመ አገሪቱንም ለኪሳራ ያደረገ ጦርነት ነበር በዚህ ጦርነት ህይወታቸውን የከፈሉት በጦርነቱ አውድማ ውስጥ ነዋሪ የሆኑት የትግራይ የአማራና የአፋር ተወላጆች ብቻ ሳይሆኑ ከመላው ኢትዮጵያ የተውጣጡ የተለያዩ ብሔር ብሔረሰቦች አባላት ናቸው በአማራ በትግራይና በአፋር አካባቢ ከወደሙ የህዝብ ንብረቶች በተጨማሪ ለጦርነቱ ማካሄጃ አገዛዙ ከፍተኛ ገንዘብ በማፍሰሱ ምክንያት አገሪቷ ከአቅሟ በላይ የሆነ ኪሳራና እዳ ውስጥ መግባቷም አከራካሪ አይደለም ይህ አልበቃ ብሎ ሻቢያ ፋኖን እየረዳሉ በሚል ምክንያትና ከምዕራባውያን ጋር በመመሳጠር ከወያኔ ጋር ያደረገውን ስምምነት ተግባራዊ ለማድረግ ሰሞኑን ዘረኛው አገዛዝ በሻቢያ ላይ ያነጣጠረ አዲስ የጦርነት ነጋሪ እያስጎሰመ ይገኛል 5 ዓመታት በቆየው አብይ አገዛዝ ዘመን በተለያዩ አካባቢዎች በኦሮሚያ በቤንሻንጉል በጋምቤላ በደቡብ የተለያዩ ቦታዎች እንዲሁም በአፋርና በሶማሌ ክልል በዘር ላይ የተመሰረተ ግጭት በርካታ ዜጎች ህይወታቸውን አጥተዋል አካለስም ኩልሆነዋል ሀብት ንብረታቸው ወድሟል ከሚኖሩበት ቀይ ተፈናቅለው አስተቃቂ ኑሮ ውስጥ ለመግባት ተገደዋል በአዲስ አበባና እንዲሁም በቡራዩ በለገጣፎ ሻሸመኔና ሌሎች ቦታዎች የጋሞ ተወላጆችና የሌሎች ብሔረሰቦች አባላት በገጀራና በሌሎች መሳሪያዎች እንደከብት መጨፍጨፋቸው የተረፉት ከቤት ንብረታቸው መፈናቀላቸው አይዘነጋም በቦረና በጉጂና በሌሎች የኦሮሚያ አካባቢዎች በደቡብ በሲዳማ በወላይታ በሃዲያ በጌዲዮ በጉራጌ በሶማሌና በአፋር እንዲሁም በሌሎች ብሔረሰቦች አካባቢዎች አገዛዙን የሚቃወሙ ህዝባዊ እንቅስቃሴዎች እየተጠናከሩ መጥተዋል ላለፉት 5 ዓመታት በተከታታይ በአገሪቱ ላይ በደረሰው የኢኮኖሚ ድቀት ምክንያት በስራና በገቢ እጦት በመገብም ሆነ በሌሎች ለኑሮ አስፈላጊ የሆኑ ቃዎች ዋጋ መናር በተለያዩ ቦታዎች በርካታ ዜጎች በህይወት ኑሯቸውን ለመግፋት ያልቻሉበት ሁኔታ ተፈጥሯል መንቀርት ላይ ጆሮ ደግፍ እንዲሉ የአማራው አካባቢን ጨምሮ በተለያዩ አገሪቱ ክፍሎች የድርቅና ረሃብ ተከስቷል ዜጎች በጠኔ ህይወታቸው እየረገፈ ይገኛል በአገሪቱ በማህበራዊ አገልግሎትና እንቅስቃሴ በኩልም የሚታዩት ችግሮችና ቀውሶች አሳሳቢ ደረጃ ላይ ደርሰዋል በኮሌራና በሌሎች ተላላፊ በሽታዎች ቁጥራቸው አነስተኛ ያልሆነ ዜጎች ህይወታቸውን አጥተዋል የህክምና አገልግሎት እጥረት የትምህርት ደረጃ ማሽቆልቆል እንዲሁም የሌሎች በርካታ አገልግሎቶች መጓደል አገራችንን ተብትበው ከያዟት ዋና ዋና ችግሮች መካከል ናቸው ትምህርትን በሚመለከት በአሁኑ ወቅት በብዙ ሚሊዮን የሚቆጠሩ ህፃናትና ወጣቶች ከትምህርት ገበታ ውጭ እንደሆኑ የዓለም አቀፍ ድርጅቶች ዘግበዋል። ከዚህ በተጨማሪ ስልጣኑን በተቆጣጠሩት በኦሮሚያ ብልጽግና ዘረኞችና እንዲሁም በአንዳንድ ጽንፈኛ ብሔረተኞች በእግድ የሚተገበሩትና በሚራገቡት የሐሰት ትርክቶች በብዙሃኑ ተቀባይነት አላገኘም እንጂ ዘረኛነት በህዝብ ውስጥ ሰርጎ እንዲገባና ህዝብ በዘር ልዩነት እርስ በርስ እንዲፋጅ ተቀነባበረና ያልተቋረጠ ጥረት እየተደረገ መሆኑ በገሃድ የሚታይ ነው። ቀውስ ፈጣሪ የሆነው የአብይ አገዛዝ ሁለቱን ነባር የእምነት ተቋማት ኦርቶዶክስንና እስልምናን ከቻለ ለማፍረስ ካልሆነም ለማዳከም እያካሄደ ያለው እኩይ ድርጊት ብዙ ውስብስብ ችግሮችን ፈጥሯል። እነዚህ ሁሉ ክስተቶች አገራችን በአሁኑ ወቅት ያለችበትን ከባድና ፈታኝ ሁኔታ በገሃድ ያሳያሉ። አገራችን አሁን ካለችበት አደገኛ ሁኔታ እንድትገላገል ለማድረግም ሆነ ዜጎቿም ህልውናቸው ተጠብቆ ሰላምን፣ እኩልነትን፣ እድገትንና አንድነትን እንዲጎናጸፉ እንዲችሉ በቅድሚያ ዘረኛና አምባገነኑ እንዲሁም ለሰው ልጅ ህይወትና የስቃይ ኑሮ ደንታ የሌለውን አብይ አህመድን አርሜኒያዊ አገዛዝ በአስቸኳይ ከስልጣን ማስወገድ አማራጭ የሌለው ግዳጅ ነው። እየተጠናከረ የመጣው የፋኖ ትጥቃዊ እንቅስቃሴ አገዛዙን በከፍተኛ ደረጃ እያዳከመ መምጣቱ አጠያቂ ባይሆንም አገዛዙን በአጭር ጊዜ ውስጥ ለማስወገድም ሆነ ከተወገደ በኋላ በአገሪቱ ውስጥ አስተማማኝ የሆነ ዘላቂ ሰላምና አንድነት ለማስፈን በአሁኑ ወቅት በሌሎች አካባቢዎች እየተካሄዱ ያሉ እንቅስቃሴዎችም ሆኑ ትግሎች ጎልብተውና ተጠናክረው በአማራው አካባቢ ከሚካሄደው ከፋኖ እንቅስቃሴ ጋር ተባብረው መካሄዳቸው ወሳኝነትና አስተማማኝነት ይኖረዋል። ከተወሰኑ ጽንፈኛ ብሔረተኞች በስተቀር በተለያዩ አካባቢዎች የሚካሄዱት ህዝባዊ እንቅስቃሴዎች ዘረኛነትንና አምባገነንነትን የሚቃወሙ በእኩልነት ላይ የተመሰረተ አንድነትን፣ ፍትህንና ዴሞክራሲያዊ ስርዓትን ኢላማ ያደረጉ በመሆናቸው ከፋኖ እንቅስቃሴ ጋር ተባብረውና ተጠናክረው ትግላቸውን ከቀጠሉ የአማረ ውጤት ማስከተላቸው አጠራጣሪ አይደለም። ከዚህ በተጨማሪ በተለያዩ መንገዶች የተደራጁ የብዙሃን ድርጅቶችና እንቅስቃሴዎች የተማሪዎች፣ የመምህራን፣ የሰራተኞች፣ የአርሶ አደሮች፣ የወታደሮች ወዘተ ክፍሎች ተጠናክረውና ተባብረው ዘረኛውንና አምባገነኑን አገዛዝ ለማስወገድ መታገልና ትግላቸውን ከሌሎች ኃይላት ጋር ማስተባበር ታሪካዊ ግዴታቸው ይሆናል። በመሆኑም የትጥቅ እንቅስቃሴ በሚያካሂዱ ታጋዮች ትብብር በሰፊው ህዝብ መካከል በሚመሰረት የትግል ህብረት አማካይነት ይህ አፋኝ ዘረኛና አምባገነን አገዛዝ ከስልጣን እንዲወገድ ሁሉም የበኩሉን ጥረት እንዲያደርግ ያስፈልጋል። ኢትዮጵያ ሀገራችን ዴሞክራሲያዊ ስርዓትን ተጎናጽፋ ሰላማዊና አንድነቷ ተጠብቆ በእድገት ጎዳና ላይ ለመጓዝ እንድትችል በቅድሚያ በስልጣን ላይ ያለውን አገዛዝ ማስወገድ አማራጭ የሌለው ተግባር ቢሆንም አገዛዙን በማስወገድ ብቻ ብሩህ ቀን ይመጣል ብሎ መጠበቅ የዋህነት ነው። የነበሩትን አምባገነን ፈላጭ ቆራጭ አገዛዞች በማስወገድ ብቻ ህዝብ የሚፈልገውንና የሚጠቅመውን አስተዳደር እንዳላገኘ የቅርብ ጊዜ የአገራችን ታሪክ ማስረጃ ሊሆነን ይችላል። የንጉሥ ኃይለ ሥላሴ መንግሥት በደርግ፣ የደርግ አስተዳደር በወያኔ እንዲሁም የወያኔ ቡድን በአብይ ብልጽግና ሲተካ በኢትዮጵያ ህዝብ ላይ እየተፈጸመ የነበረው ጭቆናና አፈና፣ የመብት ረገጣና በቅርቦቹ ደግሞ የዘር ክፍፍል ከጊዜ ወደ ጊዜ እየተባባሰና እየተጠናከረ መጣ እንጂ ህዝባችን ዴሞክራሲያዊና ሰብአዊ መብቶቹን አልተቀዳጀም። ታጋዮች ከፍተኛ መስዋዕትነትን ከፍለው ጨቋኙንና አምባገነኑን አገዛዝ ከገረሰሱ በኋላ የህዝቡን ቋንቋ የሚናገሩ የማይጨበጥ ተስፋ የሚደረድሩ አስመሳይ ቡድኖችና ግለሰቦች በስልጣን ተሰይመው ህዝብን በከፍተኛ ደረጃ ሲበድሉና ሲጨፈጭፉ ተመልክተናል። ስለሆነም አንድ ፈላጭ ቆራጭ የሆነ አምባገነን አገዛዝ ጊዜ በሰጣቸው አስመሳዮችና በብልጣብልጦች ወይም በጉልበት ተገፍትሮ ስለተወገደ ብቻ ዴሞክራሲያዊ ስርዓት እውን ሊሆን እንደማይችል ግልጽ ነው። ዝቅ ብለን እንደምናየው ዴሞክራሲ የሚለው ጽንሰ ሐሳብ የዜጎች የስልጣን ምንጭነትን የሚያሳይ ቢሆንም ምርጫ ስለተካሄደ ብቻ ዴሞክራሲያዊ ስርዓት እውን ሆኗል ማለት አይቻልም። ዴሞክራሲያዊ ስርዓት የዜጎች እኩልነትና የስልጣን ምንጭነት የዜጎችን ዴሞክራሲያዊና ሰብአዊ መብቶች እና ነጻነትን የሚያስተናግድና እንዲሁም የሕግ የበላይነትን የሚያረጋግጥ እንደመሆኑ መጠን በእውን ተግባራዊ ሊሆን የሚችለውም ሆነ በጠንካራ መሰረት ላይ ሊገነባ የሚችለው ከአምባገነን አገዛዝ ወደ ዴሞክራሲያዊ ስርዓት ተገቢው ሽግግር ከተካሄደ ብቻ ነው። من عينت شكر يميلو قلت النت يمياس فالقونو عونم يقراتشن اني قرب تاريك اندمات تاكشاس النوست درق بشكر سم يزايو التادراوي اقزازن اقواقومونا بوهالام يسطان مصرتو فلاج قراج ايهونا اقزازن لرجم امتاتيزو قويتوال يوياني وبودنم يراسون بوچلوچنا تقاامي تاوي يبودنوچنا قلزا وچن سبسبو የሽግግር ምክር ቤት አቋቁሞ ለሁለት አመታት ከተጓዘ በኋላ የቡድኑን የፖለቲካ ፕሮግራም የያዘውን ህገ መንግስት አውጆና ዘረኛና አምባገነን አገዛዝ መስርቶ ለ30 አመታት ያህል የኢትዮጵያን ህዝብ ሲከፋፍል ሲያሰቃይና ሲበድል መቆየቱም ግልጽ ነው። አማላይ ቃላት በመናገሩና አንዳንድ የታይታ እርምጃዎች በመሰሉ ብቻ ብዙዎች ድጋፋቸውን ሰጥተው የነበረው አብይ አህመድም ያሻግራቸዋለሁ የሚል የማይጨበጥ ተስፋ ከሰጠ በኋላ ከወያኔ ጋር ያቀፈውን ዘረኝነት ህገ መንግስት ምንም ሳይነካ በስልጣን ላይ ተሰይሞ ይበልጥ ዘረኛና አምባገነን በመሆን ሀገሪቱን ከቀውስ ወደ ቀውስ እያሸጋገረ እስካሁን ቆይቷል። ከነዚህ የቅርብ ጊዜ ሀገራችን ሁኔታዎች መረዳት የምንችለው ተገቢው ሽግግር ካልተካሄደ ዴሞክራሲያዊ ስርዓት በምንም ተአምር ተግባራዊ ሊሆን እንደማይችል ነው። በአሁኑ ወቅትም ሽግግር የሽግግር መንግስት የሽግግር ሂደት የሚሉ ብዙ ክፍሎች አሉ። ወለታመስ በፊት ወያኔ ወደ አዲስ አበባ እየገሰገሰ በነበረበት ወቅት ይኸው ቡድንንና የተወሰኑ ጽንፈኛ የብሔር ድርጅቶች አገሪቱን ለመከፋፈል የሽግግር መንግስት ለመመስረት ጥረት ያደርጉ የነበሩ መሆናቸውን እናስታውሳለን። በፖለቲካም ሆነ በሌላ መልኩ የተደራጁ ክፍሎች የሽግግር መንግስት አካል ሆነው በሚቀጥለውን ምርጫ ነጻና ፍትሃዊ በማድረግ ስልጣን ሲይዙ ይታያቸዋል። ሌሎች የሽግግር መንግስቱን በመያዝ ኢትዮጵያን የፖለቲካ ምህዳር በራሳቸው ፍላጎትና አስተሳሰብ ለመቀየርም ሆነ ለመቃኘት እቅድ ይዘው የሚንቀሳቀሱም እንዳሉ ይታወቃል። አንዳንድ ክፍሎች ደግሞ የሚያራምዱት የፖለቲካ አስተሳሰብ ወይም ፕሮግራም በሽግግር መንግስት ተግባራዊ ሊሆን ይችላል የሚል እምነት ሲያንጸባርቁ ይታያሉ። የሽግግር ሂደት የሚያስፈልገው ግን ሌላ ምርጫ ለማካሄድ አንድን አምባገነን አገዛዝ በሌላ ለመተካት ወይም ያንድን ቡድን ዓላማ ለማሳካት አይደለም። በአንድ ወቅት የሚካሄድ ምርጫ ምን ያህል ነጻና ርቱዓዊ ቢሆን ለዜጎች ነጻነትና መብት እንዲሁም ለህግ የበላይነት መረጋገጥ ዘላቂ ዋስትና ሊሰጥ አይችልም። የሽግግር ሂደት የሚያስፈልገው አስተማማኝና ዘላቂ በሆነ ሁኔታ የጠንካራ ዲሞክራሲያዊ ስርዓት መመሰረትን ለመጣል ነው። ጠንካራ የሆነ የዲሞክራሲ ስርዓት መሰረት የሚጣለው ስር ነቀል እና መሰረታዊ የሆኑ ህብረተሰባዊ ተግባሮች በቅድሚያ ሲከናወኑ ብቻ ነው። በአንድ የጂኦግራፊያዊ ክልል ውስጥ ያሉ ዜጎች አገር መንግስት ሲመሰርቱ የሚያስተዳድራቸውና በጋራ የሚያኖራቸው ህጋዊ ሰነድ ወይም ህገ መንግስት ያስፈልጋቸዋል። ህገ መንግስቱ ሁሉንም ዜጎች የሚመለከት በመሆኑ የሁሉንም ዜጎች ፍላጎት እና ጥቅም ለማጣጣም ሰፋ ያለ ውይይትና ድርድር ያስፈልጋል። ያንድ አገር ህገ መንግስት ህግ ሆኖ በስራ ላይ መዋል ያለበት በእነዚህ ውይይቶችና ድርድሮች በተገኘ ስምምነት መሰረት ህዝብን በደምጹ ሲያጸድቀው ብቻ ነው። ህገ መንግስቱ ያዛቸውን አንቀጾች ተግባራዊ ለማድረግም ተዛማች የሆኑ ህጎችና ደንቦችንም ማውጣት የግድ ነው። ህጎችና ደንቦች ስለወጡ ብቻም ዴሞክራሲያዊ ስርዓት እውን አይሆንም። ህጎችና ደንቦች ያለምንም እንቅፋት ተግባራዊ የሚሆኑትም ሆነ የዜጎች መብትና ነጻነት በዘላቂነት ዋስትና ሊያገኙ የሚችሉት ደግሞ ይህን ለማከናወን ብቃት ያላቸው ከማንም ቡድን ወይም ግለሰብ ቁጥጥር እና ጫና ውጭ ሆኖ ተጠያቂነትን የሚያስተናግዱ ነጻና ገለልተኛ ተቋማት ሲመሰረቱ ነው። ዋስትናውን የተሟላ ለማድረግም ከላይ እስከ ታች የሚወርድ ግልጽ የቁጥጥር ስርዓት መዘርጋት አማራጭ የሌለው ነው። ከፈላጭ ቆራጭ ዘረኛ አገዛዝ ወደ ዴሞክራሲያዊ ስርዓት ተመሸጋገር ከላይ የተጠቀሱት ተግባራት በግድ መከናወን የሚኖርባቸው ሲሆን እነዚህ ተግባራት ሊከናወኑ የሚችሉት ደግሞ ለተወሰነ ጊዜ ሊቆይ በሚችልና የህዝብ ውክልናና ተሳትፎ በተረጋገጠበት የሽግግር ሂደት ነው። የሽግግር ሂደት በርግጥም ሊጀመር የሚችለው በስልጣን ላይ ያለው አገዛዝ ተወግዶ በአገሪቱ አንጻራዊ ሰላምና የተረጋጋ ሁኔታ ሲፈጠር ነው። ከአገዛዙ ጋር በመደራደር ወይም በአገዛዙ ሙሉ ቁጥጥር የሚካሄድ የሽግግር ሂደት በምንም ተአምር ዴሞክራሲያዊ ስርዓትን ሊያሰፍን አይችልም። ከአገዛዙ ጋር ድርድር ሊደረግ የሚችለው በሰላማዊ መንገድ ስልጣኑን ለህዝብ ለማስረከብ ዝግጁ ከሆነ ብቻ ነው። ያብይ አገዛዝ ከስልጣን ከተወገደ በኃይልም ሆነ በሰላማዊ ትግሎች አገዛዙን ከስልጣን ያስወገዱት ኃይላት ከህብረተሰቡ የተለያዩ ክፍሎች ጋር በቅርብ በመወያየትና በመመካከር ውጤታማ ሊሆን የሚችል የሽግግር ሂደት ማስጀመር አለባቸው። ላለፉት በርካታ መጣት በሁሉም ያለም ክፍሎች ባሉ የተለያዩ ሀገራት ባምባገነንና ፈላጭ ቆራጭ አገዛዝ ወደ ዲሞክራሲያዊ ስርዓት መሸጋገር የቻሉት የህዝብን ተሳትፎና ውሳኔ መሰረት ባደረገ የሽግግር ሂደት ብቻ ነው። ከአገዛዙ ጋር በመደራደር የተደረጉትም ሆነ የተወሰኑ ስብስቦችና የፖለቲካ ቡድኖች ህዝብን አግልለው ያካሄዳቸው ሽግግሮች የቀድሞ አምባገነኖች መልሰው ስልጣናቸውን እንዲቆጣጠሩ አድርገዋል። በአንዳንድ አገራትም አዳዲስ አምባገነኖች ተፈጥረው ቀደም ብሎ በየአገሮቹ ውስጥ አይቶ የነበረውን ዴሞክራሲያዊ ስርዓት ደብዛ አውድመውታል። በተለያዩ አገራት ህዝብን ያሳተፉና ህዝብ የወሰነባቸው የሽግግር ሂደቶች የተጓዙበት መንገድና ጥቅም ላይ የዋሉ ስልቶች እንደየአገራቱ የሶሻል የፖለቲካ እና የኢኮኖሚ ሁኔታዎችም ሆነ እንዳገሪቱ ታሪክ ባህል ወዘተ የተለያዩ ቢሆንም ዴሞክራሲያዊ ስርዓትን ለዘለቄታው ከመስከን አንጻር ውጤት አስገኝተዋል ማለት ይቻላል። በአገራችንም የህዝብን ተሳትፎና ውሳኔ የሚያካትት የሽግግር ሂደቶች በተለያዩ ክፍሎች የተለያዩ ሐሳቦች ሊቀርቡ ቢችሉም በዘለቄነት ፍሬያማና ውጤታማ ሊሆኑ ከሚችሉ አማራጮች መካከል የሚከተለው ይገኝበታል። ፈላጭ ቆራጩ አብይ አገዛዝ ከተገረሰሰ በኋላ የተለያዩ የህብረተሰቡ ክፍሎች፣ የፖለቲካ ድርጅቶችና ስብስቦች፣ የሙያ ማህበራት፣ የሰራተኛ፣ የአርሶ አደር፣ የመምህራን፣ የተማሪዎች፣ የሴቶች ድርጅቶች፣ የእምነት ተቋማትና ሌሎች የታጠቁም ሆነ ያልታጠቁ የተቃውሞ ስብስቦችና ቡድኖች ወዘተ በሚወከሉበት የጋራ መድረክ ከአንድ አመት የበለጠ እድሜ የማይኖረው ጊዜያዊ መንግስት ይቋቋማል። በዚህ ጊዜያዊ መንግስት ውስጥ የሚመደቡ ኃላፊዎች በስምምነት የሚመረጡ ሲሆን በሁሉም ዘንድ ታዋቂና ተወዳጅ የሆኑና ኃላፊነትን ሊወጡ የሚችሉ መሆን ይኖርባቸዋል። የዚህ ጊዜያዊ መንግስት ኃላፊነት የተሰጠው እድሜ ውስጥ የአገሪቱን የቀን ተቀን አስተዳደር ማካሄድና በአንድ አመት ጊዜ ውስጥ ህዝብ ለሚወከልበት የሽግግር ምክር ቤት ምርጫ ማደራጀትና ማካሄድ ነው። ይህ ህዝብ የሚወከልበት የሽግግር ምክር ቤት ከአራት እስከ አምስት ዓመት እድሜ የሚኖረው ሲሆን በስምምነት ታዋቂ ግለሰቦችና ሌሎች አስፈላጊ የሆኑ ዜጎች ሊካተቱበት ይችላሉ። በሽግግሩ ወቅት ያስተዳደሩን ስልጣን የሚይዘውን አካል ለማቋቋም ስልጣን ያለው የሽግግር ምክር ቤት ሲሆን የነበረውን ጊዜያዊ መንግስት ስልጣን ሊያራዝም ወይም በሌላ ሊተካ ይችላል። የዚህ የሽግግር ምክር ቤት ዋና ተግባር ከላይ የተጠቀሱትን የሽግግር ሂደት ተግባራት ማከናወን ይሆናል። ከተጠቀሱት ተግባራት መካከል ዋናውና መሰረታዊ ህገ መንግስቱ ስለሆነ የህገ መንግስት አርቃቂ ኮሚሽን አቋቁሞ በህገ መንግስት አንቀጾች ላይ ውይይቶች እንዲካሄዱ በውይይትና በድርድር ሐሳቦች እንዲሰበሰቡና የተሰበሰቡትን ሐሳቦች የሚያካትተው የመጨረሻውን ሰነድ በህዝብ ድምጽ እንዲጸድቅ ማድረግ የሽግግር ምክር ቤቱ ኃላፊነት ይሆናል። ይህ የሽግግር ምክር ቤት የተለያዩ ኮሚቴዎችን ወይም ኮሚሽኖችን በማቋቋም ከዚህ በተጨማሪ ተግባራትን ሊያከናውን ይችላል። ከነዚህም ውስጥ የኢትዮጵያውያንን ሰብአዊና ዴሞክራሲያዊ መብቶች ለማስጠበቅ የወጡ ህጎችን መመርመር፣ አስፈላጊ ናቸው የተባሉትን መደንገግ፣ ህጎችን ተግባራዊ ሊያደርጉ የሚችሉ ነጻና ገለልተኛ ተቋማት እንዲቋቋሙ ማድረግ፣ እንዲሁም ህጎችና ደንቦች በትክክል በስራ ላይ መዋላቸውን፣ የአስተዳደር ተግባሮች በህጉ መሰረት መከናወናቸውን የሚያረጋግጡ የቁጥጥር ስርዓት መዘርጋት የሚሉት ጥቂቶቹ ናቸው። በሽግግሩ ሂደት የዜጎች ዴሞክራሲያዊ መብቶች መጠበቅና እንዲሁም የነጻ ሚዲያና የነጻ ህዝባዊ ማህበራት እንቅስቃሴ ለሂደቱ መሳካት ወሳኝ ሚናን ይጫወታሉ። ከፍተኛ ወንጀል የፈጸሙ ባለስልጣኖችንና ግለሰቦችን ለፍርድ ማቅረብና ለዜጎች ፍትህ ማስገኘት የሽግግር ምክር ቤቱ ኃላፊነት ይሆናል። ከዚህ በላይ የተጠቀሰው የሽግግር ሂደት እንደ ምሳሌ የቀረበ ሲሆን ከተለያዩ የሽግግር ሂደት አማራጮች ውስጥ የሚበጀው በስምምነት ሊመረጥ እንደሚችል መረዳት ያስፈልጋል። ኢትዮጵያውያን በአሁኑ ወቅት እየደረሰባቸው ካለው ስቃይና መከራ ራሳቸውን ነጻ ሊያደርጉ የሚችሉት በስልጣን ላይ ያለውን አረመኔያዊ አገዛዝ በተባበረ ክንድ በማስወገድና ወደ ዴሞክራሲያዊ ስርዓት በመጓዝ መሆኑን ከላይ ለመግለጽ ተሞክሯል። ስለሆነም አገዛዙን በአጭር ጊዜ ውስጥ ለማስወገድ ትጥቅ ያነሱ ክፍሎች ብቻ ሳይሆኑ ሌሎችም አመቺ የሆኑ የትግል ስልቶችን በመከተልና እምቢተኝነታቸውንና ቆራጥነታቸውን በማሳየት ትግላቸውን ከሌሎች ጋር ለማስተባበር ጥረት ማድረግ ይገባቸዋል። አገዛዙ ከተወገደ በረጋ መንፈስና በመተባበር ችግሮቻችንን በጋራ መፍታት የምንችልበትን መንገድ መፍጠር እንችላለን። ዋናው የሚያስፈልገን አርቆ አስተዋይነት፣ ልበሰፊነትና ጥበብ ብቻ ነው። ኢትዮጵያ በመተባበሩ አገራችን ውስጥ የተለያዩ ቋንቋዎችን የሚናገሩ የተለያዩ ባህሎች እምነቶችና ሴቶች ያሏቸው ብሔርና ብሔረሰቦች በብዙ ሺህ ክሮች ሀረጎች ተሳስረው ለዘመናት ባንድ ላይ ኖረዋል። ኩልነትና ንጻነት እስከ ተጠበቀ ድረስም ወደፊት ባንድ ላይ ይኖራሉ። በጋራ አብሮ ለመኖር ዋናው ቁልፍ ኩልነትና መብቶችን መጠበቅና ማረጋጋት ነው። አንዱ የራሱን ፍላጎት በሌላው ላይ በግድ ለመጫን ቢሞክር በሌላው ወገን ተቀባይነት እንደማይኖረው ሁሉ በብዙ ሽክሮች ከተጋመደው ማህበረሰብም በቀላሉ መለየት እንደማይቻልና ከባድ ዋጋ እንደሚያስከፍል መገንዘብ ይቻላል። ስለሆነም በአርቆ አስተዋይነትና በልበ ሰፊነት በተረጋጋ ሁኔታ የተለያዩ ሐሳቦች ተበራይተው ውይይቶችና ድርድሮች ተካሂደው ሁሉም ወገን ስምምነት ላይ የሚደርስበትን የሽግግር ሂደት ተግባራዊ ያድርጋል። ማገራችን በማንም አምባገነን የማይደፈርና የማይጣስ ዴሞክራሲያዊ ፍራአትን እውን እናድርግ እንላለን። ያባም እንደወትረው የበኩሉን አስተዋጽኦ ለማድረግ ወደ ኋላ እንደማይል እናረጋግጣለን። ዘረኛና ተፋፋይ አምባገነን አገዛዝ በህዝብ ትግል ይወገዳል። የኢትዮጵያ ህዝብ በቆየ አብሮነት እሴቱ የዘረኝነትን ግንብ አፍርሶ ፍቅርንና ኢትዮጵያዊነትን ያነሳል።
ከሞላ ፋሽንኮ ያጎየ ፍስን ዛሬ ለቆጠኞ እንበረከከ የለፋን ቆራ እንደው ከዛነ በዘረና ትመረክ ግንባር ከናታየው
መካይ ተባላሚ ከጎኛ ታገለ ህግ የበላይሁን ብለህ ተማርከው ሉዓላዊነት በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋን ግንባርክን አሳየ
ግንባርክን አሳየው
ከለነት የሞላው ሁሉንም ያቀፈ አላማው በተናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የሰለመው መብራት የእውነት ብርሃን ፋና እነጥና ፍቅር ኢትዮጵያዊነት ነው እናቸንፋለን
ግንባርክን አሳየው
ማን ሊሆን በእውነት ሰው በሃማ ቱማ
ከሁና ለጎን ዘመን ካታለ ከሁና በኩል ዘመን ካታለ
የሰው ሰውነቱ ምስጢሩ እየጠፋ ከውልደት ባሻገር ከሰው ለኝ ለፈፋ አንጎላ አለኝ እኔ ከንፈሳ የተለየ ቆሜ ሀጅ እኮ ነኝ ስን ዘመን አለፈ ከማለት ባሻገር የሰው ሰውነቱ በምን ይገለጻል የት ላይ ቁም ነገሩ ብለን ብንጠይቅ ምርመራ ቢጀመር ማን ነው መልስ የሚሰጥ ማን ነው የሚናገር የሰው ሰውነትን መርምሮ ያወቀ ማን ነው ያጀግና ሰው በእውነት ሰው የሆነ ጀግና ይህ መለያ እንዴ ሰውን ሰው የሚያደርግ ዋጋ ሰጪ ጸጋ ከንስሳ ለይቶ ክብርን የሚሰጥ ሰው ፈሪ ከሆነ ሰው አይደለም ይለን ያ ፈሪ ለእናቱን ሰው አይደለም ይለን ወይ ምስጢሩ ሌላ ከቶም አይጨበጥ የሰው ሰውነቱ ህልውና ቀበጥ ካውሬ ልዩ ስንል እንስሳ የሚያደርግ ከጅብ የሚያሰልፍ የእርያ ዘመድ የሰው ሰውነቱ በውልደት ከሆነ ሂትለር ሙሶሎኒ መለስ ያ መንግስቱ የአውሬ ልጅ ነበሩ ከሴት ሲወለዱ ሰውን ሰው የሚያረገው ምንድን ነው ምስጢሩ ማነው ኢትዮጵያዊ ብሎ የገጠመው ዛሬ መጥፎ ጠባብ ሀገርን የጠላው ሰው ማነው ብንለው ምን መልስ ይሰጠናል ነፍጠኛ ጎበና አውሬ ነው ይለናል ወይ ያሶሳው ገዳይ የበደነው ገዳይ ያረካ ወተሩ የኢየሱስ አደባባይ ሰው እሱ እንጂ ብሎ ትምህርት ይለግሳል የጠባቦች ቡድን ኢትዮጵያን የጠላ ሰው ሊባል ይቻላል ወይስ ያውሬ መንጋ ሰው ማን ነው ሰው ምን ነው አጉል ፍልስፍና ይናገር ዘራ ያዕቆብ ወይስ ስፒኖዛ ሚሊዮን እያለቀ በረሃብ ባፈና ሰብና ተቀምተን ሀገር ተገንጥላ ማነን ምነን ብሎ አጓጉል ምርመራ ቅንጦት ሳይሆን ቀርቶ አይጠቅሜ ጫጫታ ግና ዘመነ ግርንቢጥ ቅሉ ድንጋይ ሰብሮ አውሬ ያልነው ጅብም አህያን አፍቅሮ ዕድሜ ጸጋን ትቶ መርገምን አንግሶ ጥቁር ባሪያ ሲባል ከነጩ ቤት ገብቶ ሰው በላው ወያኔ ላጋር እየታጨ ዴሞክራት ተብሎ የፈሪ ጦረኛ የቡከን ኮማንደር ምላስ ከመጥይት አውድማ ወረቀት የባዕዱ መድረክ የባሩዱ ሽታ ታስቦ የሚቀር በቅማል የሚያርሱ በወሬ ሲነፍሱ የአልፋውንም ቦታ ኦሜጋ ሲወስደው የአገራችን ዜጎች ድንገት ባዳ ሆነው ያውም ቅኝ ተገዢ እንገንጠል ብለው መጠየቅ ይነሰን ኢትዮጵያዊ ማን ነው መጠየቅ ይብዛብን በእውነት ሰው የቱ ነው ግና ልሂቅ ምሁር ዶክተር ምርጦች ፕሮፌሰር መድረኩን አጣበው አስዘግቶ ሰርቶ አደር ነገደ ሼራቴን የሼህ ፖለቲካ ዝቅጠትና ክህደት ሁሌ እየተቦካ የ97 ሊደገም ሲቃጣ ወኔ ካገር ጠፍቶ የጉድ ፖለቲካ መስዋዕት ሆኑልኝ እኔ ልንገስበት ድሃ ድህነቱን አምላክ ከላከበት መንገድ እያደረ ሲፎክት ሲማቅቅ ጊዜ ከሚያጠፋ እኛ እንንገስበት ይሙትልንና የሚሉ በርክተው ጦርነት ታውጆ ጠፍቶ የሚሞተው አይፖድ በቃልዲቲ ዘመን ተለውጦ ዝዋይ ገባ ሲባል ፓርላማ ዘው ብሎ ክህደቱ እየደራ ጴጥሮሶቹ በዝተው ሕዝብን መካድ ብልጠት ታጋዩን ማዋከብ ለወራዳ ጠባብ ጎንበስ ብሎ ማርገድ ቀኑ ያለፈበት የሸተተ ሥጋ ሆኖ ለፋሲካ ሕይወት የሰቆቋ የምርጦች ግፍ አያልቅ ቧልታቸው ሰው አጥፊ ነገደ ሼራተን የሼህ ፖለቲካ ክህደትና ዝቅጠት ሁሌ እየተቦካ እንጀራው ሲጋገር የዜጎች ሬሳ ደም እንባ መከራ የሕፃናት ሲቃ ሽቶ መርጨት ከንቱ ሥርዓት ከጠነባ ጀግናው ይቅርና ሰው ራሱ ማን ነው? ጀግንነት ከጠፋ ሰውስ ምን ማለት ነው? የሰው ሰውነቱ ነኝ ብሎ ማለቱ ሲጎነበስ ሁሌ አቀቶት መቆሙ አንገት ደፍቶ ኑሮ ማጅራት ቆልፎ ቀና ብሎ ማየት አይሆን ነገር ሆኖ ጠዋት ማታ መርከስ መልፈስፈስ መልከስከስ ጉልበት ሸብረክ ብሎ ዳገት ሳይደረስ ካድሬው ጳጳስ ሆኖ ፋሽስቱ ዴሞክራት ይዋጋላት ጠፍቶ ሀገር ለምንላት ከኤድስ እስከ ዲቪ በሽታው ተሰራጭቶ ሀገርን አዋራጅ መዘዙ በርክቶ ሰግዶ መለማመን ለአረመኔ ጣዖት የእንብርክክ ጉዞ የእንፍቁቅ ሩጫ ታምራት አዲስ ቄስ ቴዲ አፍሮ እስረኛ ደብተራው አይገኝ ሰሃቅም ጠፋ ጋኖች ያለቁና ምንቸት ተንሰራፋ ታዲያ ሰው የሚባለው ማን ነው? ጀግና ያገሩ ልጅ ወይስ ባንዳ ከሃዲው ነው? ሰውነት መግለጫ የክብር መመዘኛ ሕይወት ለአገር መስጠት መሞት እንዳርበኛ ያ ጊዜ ቀረና ያ ትውልድ ቀረና ጫንቃን ማደለቡ ለውርደት መጫኛ ሰው ያስብል ጀመረ ጊዜ መከረኛ ጅብ ከሄደ ጩኸት የቤት ልጅ ሮሮ ለሀገር የሞተው ሁሌም ተብጠልጥሎ ታሪክ የእብሪተኛ ክታቡ የጨቋኝ ጠበቃ ለገዳይ ሕጉ የገዢዎች በጉድጓድ እስር ቤት ታምቀው ኮከቦች አርበኛ ሲሰቀል ባንዳ ዳኛ ሆኖ ማፈሪያ ሐቃችን አለና እያለ መታገል መሰዋት ሞኝነት ተብሎ ተኪ ትውልድ ጠፋ ሁሉም ስደት መርጦ ብልጣ ብልጡ በስቶ ሆዱን አስቀድሞ መሪ ነኝ ያለውም እንኳንስ ሊመራ በወያኔ ፈቃድ በቦሌ ሲወጣ ገዳይ ሰለባውን ነጋ ጠባ ሲያወግዝ የቀይ ሽብር አውሬ ዛሬም ሲቅበዘበዝ የአድዋ ምርጦች በአገር ሲቀልዱ ባንዳው አጨብጫቢ ሀገር የለው እሱ ህሊና ተቀብሮ ብላው ብቻ ገኖ የሰው ሰውነቱ በዚያው ጠፋ ተኖ የሰው ሰውነቱ መግለጫው ጠፍቶብን የፈረንጁን ታርጋ መለጠፍ በስቶብን ዶክተር በሉኝ ስንል አንጎል ቀፎ ሆኖ ከህዝብ ተነጥለን ወኔያችን መንኩሶ ሽብር ትውልድ በልቶ ቀሪው ተሸብሮ ወርቃችን ሲጠፋ መዳብ ከባን ገብቶ በቁማችን ሞተን በጠባብ ተካለን ለክልል አንደስታ ስቃይ ተቀብለን ላያመሰግኑን ስንደፋላቸው ሰብእና ያልነውን ውሰዱ እያልናቸው ነጋ ጠባ ውርደት ለአረመኔ አሽከር እሺ ባላልንበት ክብራችን ሲቀበር ከ80 ሚሊዮን ስንቱ ነው በርግጥ ሰው ለአገሩ የሚሰዋ ደሞን የሚያፈሰው ወያኔ ወሮ በላ አረመኔ ባንዳ ሲፈጠር ባለጌ ኢትዮጵያን የጠላ ይሉኝታን ህሊናን በናቅፋ ላይ አንቆ ደደቢት ቀባሪ ሀፍረትን ጨምሮ ታዲያ ለዚህ አረመኔ ሰው እንዴት ይሰግዳል? ለእንቧጮ ታቦት ከመሬት ይደፋል? ወይስ ሰው ውርደት ሲቀበል ፍርሃቱን አቅፎ ቅሌትን ሲቀበል ገና ከሞት ሳይደርስ አጎል ሲልፈተፈስ ህዝብ ሀገርን ከድቶ ቃል ኪዳኑን ሲያፈርስ ያኔ ነው እንበል የሰው ሰውነቱ አፈር የሚለብሰው በቁሙ የሚሞተው ከሰው ተርታ ሰፈር ወጥቶ የሚቀረው ጀግና ዜጋ ሳይሆን ባንዳ የሚሆነው ሀገሩን በሆዱ ተክቶ የሚያመልከው ሰው መባላችንም በዚያው የሚያከትመው ማን ይሆን በእውነት ሰው? ማን ይሆን በእውነት ሰው?
Money won't do.